ገላትያ ምዕራፍ 5 16 እስከ 23 ያለውን እናነብና ከዛ በኋላ ሐሳባችንን እንቀጥላለን። ጌታ ይባርክ ወንድሜ ዮሴፍ። ስለዚህ እንግዲህ የመንፈስ ፍሬ የመጨረሻው ክፍል ራስን መግዛት ነው። ራስን መግዛት አይ ቲንክ በጣም ሁላችንም የሚያስፈልገን ነው በያስባለው። ምክንያቱም ራስን መግዛት እንግዲህ በብዙ መልኩ ልንተረጉመው የምንችለው ሐሳብ ነውና ይሄንን ክፍል ስመለከተው ጳውሎስ የሥጋ ሥራ ብሎ ከዘረዘረ በኋላ ይሄንን የመንፈስን ፍሬ የዘጋበት ማሰሪያ አድርጎ የዘጋበት እነዛ ሁሉ የዘረዘራቸው የመንፈስ ፍሬዎች ስምንቱ ከዚህ ውጪ ልናቆማቸው ብንሞክር በጣም ከባድና አስቸጋሪ ነው። ምክንያቱም ፍቅርን እንደ ነገሩ ልናፈቅር እንችላለን፣ ነገር ግን የተለያዩ ሁኔታዎችና ነገሮች ሲመጡ ራሳችንን የምንገዛበት መንፈስ ከሌለን ያ አፈቀርን ብለን የምንለው ነገር ሁሉ ከንቱ ይሆናል ማለት ነው። ስለዚህ ልንታገስ እንችላለን፣ ትግስትን ልናሳይ እንችላለን፣ ነገር ግን የሚሆነውን ነገር ግን ራሳችንን በመግዛት በመቆጠብ አንደበታችንን በመያዝ በዛ ነገር ላይ ቆም ያለ ማንነት ከሌለን ያ ሁሉ ነገር ከንቱ ነውና እኔ ሳስበው አገር ቤት እዚህ ላችኋል የሆኑ ሳር ሲሸጥ ይሰበሰብና ይታሰራል አይደለ? ይሄ ራስን መግዛት እነዛን ፍሬዎች እንደዚህ ያቆሞ እንደ ማሰር አይነት ነገር ሳልኩ ለራሴ ማለት ነውና ሰብሰብ ባድርጎ እነዚህ ነገሮች ይይዛቸዋልና በመንፈስ ኃይል ራስን መግዛት ነው። በመንፈስ ኃይል ራስን መግዛት እና ይሄ የመንፈስ ፍሬ የሥጋን ሥራ ለመቋቋም የሚያስችል በእግዚአብሔር መንፈስ ኃይል የምናገኘው አቅም ነው። እነዛ የሥጋ ሥራዎች ብሎ ከላይ የዘረዘራቸው ዝሙት፣ ርኩሰት፣ መዳራት፣ ጣዖትን ማምለክ፣ ቅናት፣ ክርክር እያለ የሚዘረዝራቸው ነገሮች እኔ ስስላቸው እንደ ጉልቤዎች ናቸው፣ ቡሊዎች ናቸው። ዘው ነው የሚሉት፣ ገብተው በቃ በሩን ብርግድ አድርገው ይገባሉ። ያ ራስን መግዛት ፊት ለፊት ቆሞ እነዚህን ቡሊዎች ምን ያደርጋቸዋል? ገትሮ ይዛቸዋል ሲመጣ ማለት ነው። አንዳንዴ ሰይጣን የመጣብኝ እንላለን አይደል? ያንን ገድቦ የሚይዝ ማለት ነው። ይሄ ግንፍል የሚለውን ነገር የሚያቆም ማለት ነው። እምላችሁ ይገባችኋል። ቤታችን ውስጥ የራሳችን የሆነ ነገር አለን የምናንጸባርቃቸው። ስለዚህ ይሄ ራስን መግዛት በጣም የሥጋን ሥራ ለመቋቋም ራስን ለመግዛት በመንፈስ ቅዱስ አማካኝነት በእኛ ላይ ያለውን ኃጢአታዊ ምኞታችንን ገድቦ የሚይዝና የሚያቆም ራስን መግዛት ነው። በጣም የማይረካ ፍላጎት አለን። ሥጋችን የማይረካ ፍላጎት አለው። የፈለግነውን ያክል ብንሰጠው፣ የፈለግነውን ያክል ብናደርግለት በቃኝ አይደል? ያንን እንድንገዛ የሚያደርገን ኤፌሶን ምዕራፍ 4 ላይ ህሊናቸው ስለደነዘዘ በማይረካ ምኞት በርኩሰት ሁሉ እንዳሻቸው ለመኖር ቅጥ ለሌለው ብልግና ራሳቸውን አሳልፈው ሰጥተዋልና ብሎ ይላል። በማይረካ ምኞት። ስለዚህ ያንን የማይረካውን ምኞታችንን ገድቦ የሚይዝልን ራስን መግዛት ነው። ራስን መግዛት በማን አማካኝነት? በመንፈስ ቅዱስ ኃይል አማካኝነት። ጴጥሮስ በአንደኛ ጴጥሮስ ምዕራፍ 1 ቁጥር 14 ላይ ምን ብሎ ይላል? ታዛዦች ልጆች እንደመሆናችሁ መጠን ቀድሞ ባለማወቅ ትኖሩበት የነበረውን ክፉ ምኞት አትከተሉ። ምሳሌ መጽሐፍ ላይ ምን ብሎ ይናገራል? ታጋሽ ሰው ከጦረኛ ስሜቱንም የሚገዛ ከተማን በጉልበቱ ከሚይዝ ይበልጣል። ታጋሽ ሰው ከጦረኛ ስሜቱንም የሚገዛ ከተማን በጉልበቱ ከሚይዝ ይበልጣል። በጣም ቁልፍ ነገር ነው። በምንኖረውና በምናደርገው ነገር ራስን መግዛት የግሪኩ ቋንቋ ምሁራን ሲተረጉሙት ከውስጥ ያለን ኃይል ለበጎ ነገር መጠቀምን የሚያሳይ የሚያመለክት ነው። ራስን መቆጣጠር፣ ራስን መገደብ። ይሄ ማለት መንፈስ ቅዱስ ልቅ በሆነው የውስጥ ግፊት ስሜታዊነት ብዙ ነው። እነዚህን ነገሮች ሌሎችንም ሁሉ ራሳችንን መግዛት የምንችልበትን ማንነት እንዲኖረን ሲያስችለን ማለት ነው። ማን? መንፈስ ቅዱስ። ስለዚህ እግዚአብሔር በመንፈሱ አማካኝነት ራሳችንን እንድንገዛ ይህንን መንፈስ ሰጥቶናል መንፈሱ አለ ተሰጥቶናል መጻምል ጳውሎስ የሚለው እንግዲህ በመንፈስ ተመላለሱ የስጋንም ፍቃድ ምን አታድርጉ አትፈጽሙ አይደል የሚለው ስለዚህ መንፈስ ቅዱስ በእኔና በእናንተ ህይወት ውስጥ አሁን ባለንበት ዘመን በተለይ የካሪዝማቲክ የሆነው እንቅስቃሴ በጣም ከመስመር የለቀቀበትን የመንፈስ ቅዱስን መረዳት የምናይበት የተሳሳተ መንገድ ምንድነው እሱ መንፈስ ቅዱስ የኃይል ጉዳይ እንጂ መንፈስ ቅዱስ በእኛ ውስጥ እኛን ለእግዚአብሔር ፈቃድና ሐሳብ እንድንገዛ የሚያደርገን አቅም ጉልበት የሚሰጠን እንደሆነ በብዛት ሲነገር አንሰማ። የመንፈስ ቅዱስ ኃይል ተብሎ ሲባል ቀባቱ ይመጣል ቀንበር ይሰበራል አይደል እንደዛ አይነት ነገር ነው ምንሰማው። መንፈስ ቅዱስ በእኛና በእናንተ ህይወት ውስጥ ክርስቶስ የምንመስልበትን መልክ እንዲኖረን የሚሰራ የእግዚአብሔር መንፈስ ነው። የሚገርመው ነገር ስምንቱን የመንፈስ ፍሬ አይነቶች سنመለከት ከእግዚአብሔር ባህሪ ጋር የተገናኘ ነው አይደለ? ራስን መግዛት ግን እግዚአብሔር ያ ባህሪ የለው። ራስን መግዛት የሚያስፈልገን እኛ በኃጢአት የወደቀን ኃጢአተኞች የሆነን ሰዎች ነው። እግዚአብሔር ራሱን ይገዛል አይደል መጽሐፍ ቅዱስ? እግዚአብሔር ፍቅር ነው። እግዚአብሔር ታጋሽ ነው። እግዚአብሔር ቸር ነው። እግዚአብሔር ይቅርባይ ነው። እነዚህ ሁሉ ባህሪያቶች ኖሮት እግዚአብሔርን ግን ራሱን ይገዛል አይደል? ምክንያቱም እርሱ ጨለማ በርሱ ዘንድ ከቶ የለም ብሎ ስለሚል እርሱ ዘንድ ምን ስለሌለ እርኩሰት ስለሌለ እርሱ ዘንድ ኃጢአት ስለሌለ እርሱ ዘንድ አመጽ ስለሌለ በባህሪው ያ ማንነት የለም። ራስን መግዛት ለኛ ለኔና ለናንተ ነው የተሰጠ ለአዳም ዘር የተሰጠ። የሰው ልጅ በባህሪው ኃጢአተኛ ነው። ኃጢአተኛ ዝንባሌው ራሱን እንዲገዛ ይህ የመንፈስ ኃይል ያስፈልገዋል። ባለፈው እንዳልኩትኝ ይሄ የምንመለከተው የመንፈስ ፍሬ የማይመለከተን ሰዎች የለንም። እዚህ ጋር ቆሜ ልናገር እችላለሁኝ ሁላችንንም ይመለከተናል። አሁን የምናገረው ነገር ለመናገር ያክል ሳይሆን ነገር ግን የእውነት ይህ ፍሬ ስለሚያስፈልገን በመንፈስ ቅዱስ አማካኝነት ኃጢአታዊ ፍላጎታችንን መገደብ እንድንችል። ምክንያቱም እግዚአብሔር ቃል ሰውነታችን የመንፈስ ቅዱስ ማደሪያ እንደሆነ ይናገራል። ለመሆኑ ሰውነታችሁ በውስጣችሁ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? ይህም መንፈስ ከእግዚአብሔር የተቀበላችሁት ነው። እናንተም የራሳችሁ አይደላችሁም። ወገኖች የራሳችንን መግዛት እንድንችል መንፈስ ቅዱስ እንዲገዛን መፍቀድ መቻል አለብን። መንፈስ ቅዱስ የምንፈልገውን ነገር እንዲያደርግልን የምንማጠነው ሳይሆን መንፈስ ቅዱስ የራሱን ሐሳብ እንዲሰራብን ስሜታችንን ፍላጎቶቻችንን ሁሉ እንዲገዛ መፍቀድ መቻል አለብን። ገላትያ ምዕራፍ 5 ስታነቡት በመንፈስ የምንኖር ከሆነ በመንፈስ ደግሞ እንመላለስ ብሎ ይላል። ወገኖች ይሄ ራስን መግዛት በእኔና በእናንተ የህይወት እድገትና ብስለት ውስጥ የነን ሐሳብ ስንጀምር የጀመርነው በመንፈሳዊ ህይወት ስለማደግ በሚል ሐሳብ ነው። ስለዚህ መንፈሳዊ ህይወት ውስጥ ስናድግ ይሄ ራስን መግዛታችን እየጨመረ የሚሄድ ህይወት ነው። በክርስቶስ ኢየሱስ አምነን ከዳንን ዘመናትን የምናስቆጥር ብቻ ሳንሆን ነገር ግን ይሄ ፍሬም የሚገለጥብን የሚታይብን ሰዎች ነን። 10 15 20 30 አመት አንድ አይነት የሆነ ማንነት ኖሮ ልንኖር አንችልም። ትልቁ ጥያቄ የሚሆነው ምንድነው? እሱ ምን ያህል ለዚህ ለእግዚአብሔር መንፈስና ለእግዚአብሔር እውነት ራሳችንን አጋልጠናል። ትልቁ ችግራችን የኔና የናንተ ትልቁ ችግር የብሩኩ ሰው ብሎ የሚለው መዝሙር ምዕራፍ 1 ላይ ያለው ሰውዬ የማይቆም የማይቀመጥ የማይሄድ ያ ሰው ያምላኩን ህግ በቀንም በሌሊትም ምን ያደርጋል ይላል ያስባል ያሰላስላል። ምክንያቱም ራሱን ያጋለጠበት ነገር አለ። አሁን እንዲሁ በሳይንሱ የሚባል ነገር አለ። ቫይታሚን ዲ ናቹራል የሆነ ተፈጥሯዊ የሆነ ቫይታሚን ዲ ከፀሐይ እናገኛለን አይደለ? እዚህ ቁጭ ብለን አሁን የፀሐይን ብርሃን በማየት ቫይታሚን ዲን ማግኘት እንችላለን? አንችልም አይደለ? ስለዚህ ራሳችን ምን ማድረግ አለብን? መውጣት አለብን። የት? ለፀሐይዋ መጋለጥ መቻል አለብን። ለእግዚአብሔር እውነት እስካልተጋለጥን ድረስ መንፈስ ቅዱስ በእኔና በእናንተ መግዛት የሚገባው እኔና እናንተ ልንሰለጥንበት የሚገባንን ነገር እንድንሰለጥን የሚያስችልን አቅም አናገኝ። ምሳሌው ድንገት ጥሩ ላይሆን ይችላል። ከምን የዋለች ጊደር ምን ተብረ ይባላል አይደለ? ማለት ውሏችንን እንመስላለን። የምናሳልፈው ጊዜ እኔና እናንተ መንፈስ ቅዱስ የእውነት ራሳችንን እንድንገዛ እንዲያስችለን ለመፍቀድ የምንፈልግ ከሆነ በጣም ራሳችንን ያጋለጥንበት ነገር ቁልፍ በጣም ወሳኝ ለእግዚአብሔር ቃል ራሳችንን ባጋለጥበት መጠን የእግዚአብሔር መንፈስ እኛና እናንተን በሙላት ያገኛል። ቆላሲያስ ምዕራፍ 3 ላይ የሚናገረው ያንን የክርስቶስ ቃል በእናንተ በሙላት ይኑርባችሁ ይላል። ይኑርባችሁ ያ ተመሳሳይ ቃል ኤፌሶን ምዕራፍ 5 ላይ የእግዚአብሔር መንፈስ ይምላባችሁ የሚለው ተመሳሳይ የሆነ ቃል ቃሉ ይኑርባችሁ መንፈሱ ይምላባችሁ። ራስን መግዛት የማደጋችን ማሳያ ነው። ይሄ ማንነታችን እየጨመረ በመጣ ቁጥር ክርስቶስን በማወቅ እውቀት ውጤታማና ፍሬያማ የሆነን እናድጋለን ብሎ ሁለተኛ ጴጥሮስ ምዕራፍ 1 ላይ ይናገራል። ራስን መግዛት የሚለው ከእድገት ከምናድግበት ነገሮች መካከል አንዱ ነው። ስለዚህ ራሳችንን መግዛታችን በጣም ወሳኝና ቁልፍ ነገር ነው። ዳተኛና ፍሬቢሶች እንዳትሆኑ ያደርጋችኋል ብሎም ይናገራል። ራሳችንን ስንገዛ ወገኖች እኔና እናንተ ዓለማችን እንደምትለው አይነት በዛ አይነት መርህና ፕሪንሲፕል አይደለምና ይሄን ነገር ሳይ በተለይ አሁን ባለንበት ዘመን ይሄ በጣም ሰልፍ ዴቨሎፕመንት የሚባለው ነገር በጣም ትልቅ ቦታ የሚሰጠው ነገር ሆኗል አይደለ? ያንን ነገር ተከታተሉ እንደሆነ ባላቀም ግን ሰልፍ ዴቨሎፕመንት በጣም ሰዎችን በጣም የሚስብ ጉዳይ ሆኗል። ምክንያቱም ሰው ራሱን ማሻሻል ይፈልጋል። ሰው ማደግ ይፈልጋል። ሰው የሰውነቱን ቅርጽ አካሉን ለመጠበቅ ለመመገብ የሚያስፈልገውን ነገር ለመምረጥ እነዚህ ሁሉ ነገሮች በዚህ አሁን ባለንበት ዘመን በጣም በትልቁ እንደ ሪቫይቫል ሆኖ እየተነሳሳ ያለ ነገር በጣም ታዋቂ የሆነ መጽሐፍ ኦቶሚክ ሀቢት ይመስለኛል አይደለ? በጣም ፖፑላር የሆነ መጽሐፍ ምክንያቱም ሰልፍ ዴቨሎፕመንትን በጣም አድርጎ የሚያነሳሳ የሚቀሰቅስ በሌላ ቋንቋ ራስን መግዛት በራስ አቅምና ችሎታ እንደማለት ፍልስፍናው ያ ነው። ስለዚህ ይሄ የምንኖርበት ዘመናዊ ዓለም ያለው ስነ ልቦና ሰዎች በራሳቸው ማንነት ይሄ ትክክለኛውን ማንነት ይሄ አይደንቲቲ ማግኘት ከእግዚአብሔር መንፈስ ውጪ የኔና የናንተ ማንነት እውነተኛውን ማንነት በክርስቶስ ካላገኘን ድረስ አሮጌው ማንነት ነው የምናገኘው። ዞሮ ዞሮ ሲፈቀፈቅ ያ አሮጌው ማንነት ምክንያቱም እኔና እናንተ የምናድገውና የምንለወጠው ራሳችንን በመካድ እንጂ ስለ ራሳችን በማወቅ አይደለም። ልዩነቱ እሱ ሰልፍ ዴቨሎፕመንት በራስህ ከራስህ ለራስህ ነው። በክርስቶስ ኢየሱስ ያለው መለወጥና ራስን መግዛት ግን ራስን በመካድ ለእግዚአብሔር ራስን አሳልፎ በመስጠት ያውና ቅዱስ መስዋዕት አድርጋችሁ ራሳችሁን እናድርጉ ይላል አቅርቡ አይደለ? ስለዚህ እነዚህን ነገሮች በህይወታችን ውስጥ በማስተናገድ ዘመናዊ የሆነው ይሄንን አይነት አስተሳሰብና አመለካከት አንፎርቹኔትሊ በጣም አንፎርቹኔትሊ ቸርችንም በጣም እያጠቃት ነው ያለ ይመስለኛል። ሳስቡ ከተሳሳትኩ ልታረም እችላለሁ ፈቃደኛ ነኝ። በአብዛኛው ግን የምንሰማውና የምናየው ነገር ሰው ከስኬቱ ጋር እንዴት መኖር እንደሚችል አይደል? ስኬታማ መሆን እንደሚችል ሰልፍ ዴቨሎፕመንት እና ሰልፍ ዲሲፕሊን ከእግዚአብሔር መንፈስ ውጪ ተደርጎ ሲገኝ ውጤቱ ዞሮ ዞሮ ራስን ከፍ ማድረግ ነው። ከሌላ ውጪ ከሌላ ነገር ጋር በምንም ሊገናኝ አይችልም። ራስን ማጎልበት ራስን ማዕከላዊ ያደረገ ነው። ምንጩ መገኛው የመለወጡ ቁልፍ ሚስጥር አንተ ነህ ነው የሚለው አንተ ነህ። ነገር ግን ራስን መግዛት ብለን ስንል ያ ስጋችን የሚፈልገውን ኃጢአታዊ ማንነት ሁሉ በመገደብና በማቆም ለእግዚአብሔር ክብር የሚያበቃንን ነገር በሕይወታችን ውስጥ እንዲኖር መፍቀድ ማለት ነው። ምክንያቱም ጳውሎስ ይህንን ሲጽፍልን የግሪክ ሮማውያኑ ባህል ያንን አመለካከት ነበረው። አመለካከቱ ምንድን ነው? እሱ ስሜትህን ገድበህ ያዝ፣ የስቶይክ የሚባለው አስተሳሰብ ይሄ ራስን በመጎሰም የሚለው መጽሐፍ ቅዱሳዊ የሆነውን ትርጉም ሳይሆን ራስን በመጉዳት ራስን በመጉዳት ያንን ራስን ማስገዛት የሚባለውን ሐሳብ በቃ ራሴን መግዛት ሽያለሁ። በስተመጨረሻ የሚከበረው ሰውየው ነው። እነ ማርከስ አውሬሊየስ እነሱን ስትመለከቱ በጣም የታወቁ ሰዎች ናቸው። ባለሳሳት ሴኔት የነበሩ ሰዎች ናቸው። በዛ በሮም በነበረው ግዛት ውስጥ የእነሱ ፍልስፍና ነው። እነሱ በእንደዚህ አይነት self development us ሲገኙ ሰዎች የሚያደንቁት እነ ማርከስ አውሬሊየስን ነው። በኔና በእናንተ ህይወት ውስጥ ራስን መግዛት በእግዚአብሔር መንፈስ አማካኝነት ሲፈጸምና ሲከናወን ክርስቶስ ኢየሱስን አግሉቶ የሚያሳይ ነው። መጽሐፍ ቅዱሳችን ሮሜ ምዕራፍ 8 ቁጥር 28 ላይ የልጁን መልክ እንድንመስል ይላል አይደለ? በስተመጨረሻ የምንመስለው የልጁን መልክና ማንነት ማለት ሲፈቀፈቅ ሲፈለግ የሚፈለገው የኛ ማንነት አይደለም የሚታየው እኛ አይደለን። ጳውሎስኮ እኔ ለዓለም ከተሰቀልኩበት ዓለም ለእኔ ከተሰቀለበት ከክርስቶስ መስቀል በቀር ሌላ ተምክት ከማን ይራቅ አለ? ከኔ ይራቅ። ዮሐንስ መጥምቁ ኢየሱስን ስለ ኢየሱስ ሲናገር እኔ ላንስ እርሱ ምን ሊል አለ? ሊልቅ። ይሄኛው በአለም ውስጥ ያለው self development ብለን የምንለው ከዚህ ጋር በጣም ሊመሳሰል የሚሞክረው ነገር ኃጢያትን ኃጢያት ነው ብሎ አይናገር። አይ የምትመኘው ነገር በቃ ብዙ ምን ሰማቸው አይነት ስብከቶች አሉ አይደለ? ከገንዘብ ጋር የተገናኘ ከነገሮች ጋር የተገናኙ እነዚህ ነገሮች ሁሉ የሚያመለክቱት ያንተን ስኬት ነው። በስተመጨረሻ አንተ ነህ ስኬታማውን የምትገኘው። ራሳችንን ስንገዛ ከላይ ያነበብናቸው የስጋ ስራ ብሎ የሚለው እነሱን ሁሉ ምን የሚያደርግ ነው? እነሱ ሁሉ ገደብ እንዲኖራቸው እንዲቆሙ ያደርጋል። በኋላ እንደ ምሳሌ የምናነሳቸው ሰዎች ይኖራሉ። ምክንያቱም ዮሴፍ በወንድሞቹ ተሽጦ ለባርነት ሄደ አይደለ? በግብጽ ምድር ከገባ በኋላ ዘፍጥረት ምዕራፍ 39 ላይ ወደ ጴጢፋራ ቤት ገባ ይላል። ጴጢፋራ ሁሉንም ነገር ሰጠው ይላል ከሚስቱ በስተቀር። አረምስም ሁሉም ነገር ሰጠው ከማን በስተቀር? ከሚስቱ በስተቀር። ታሪኩን በደንብ እናቀዋለን። የጴጢፋራ ሚስት ፈተነችው ይላል። አሁን ፈተነችው የሚለውን ሜቢ ያስተውላችሁት ሊሆን ይችላል። ምን ብሎ ይናገራል? በዚህ ቤት ላይ ከእኔ የበለጠ ኃላፊነት ያለው ማንም የለም። እርሱ ያልሰጠኝ ነገር ቢኖር አንቺን ብቻ ነው። ያ ማለት ዮሴፍ በቤቱ ውስጥ የማይሆነው ሊዳ ሊያደርግ የማይችለው ስልጣን የሌለው ነገር የለም። ይህንን ክፉ ነገር እንዴት አድርጌ በእግዚአብሔር ፊት ይህንን ኃጢአት እሰራለሁ? ይሄ በጣም ቁልፍ የሆነ ሐሳብ ነው። በጣም ግን የሚገርመው ነገር ምንም እንኳን ዮሴፍን በየቀኑ ብትጎተጉተውም የሚል ቃል አለ። ምንም እንኳን ዮሴፍን በየቀኑ ብትጎተጉተውም ራስን መግዛት አይደለ? በየቀኑ እኮ በጣም ጥሩ የሆኑ ኦኬዥኖች አሉት። ዮሴፍ በገባ ቁጥር ና ትለዋለች፣ በገባ ቁጥር እንዲንሁን ትለዋለች፣ በገባ ቁጥር ይሄንን እናድርግ ትለዋለች። አንድ ጊዜ አንድ ወንድም ሲሰብክ ማይነር ፕሮፌት ላይ አንድ እግዚአብሔር ለነብዩ ያለው ነገር አለ። ወደ ጋለውት ሞታይቱ ሴት ገብተህ አግባት የሚል ቃል አለና ምን አለ? እኛ አለ አይደለም ግቡ ተብለን አለ ሳንባልን በር ላይ ነን። አሁን እቺ ሴት ጎትጉታውም አይደለም ሳይጎተጎት እኮ የተዘጋጀ እኮ ነው አይደለ? የሥጋ ፍላጎት ራስን መግዛት በእንደዚህ አይነት ክፉ ሆነ በሆነ ፈተናና ፈታኝ ነገር ውስጥ መቋቋም የምንችልበትን አቅምና ጸጋን እግዚአብሔር ይሰጠናል። ስለዚህ ዮሴፍ በተሰጠው ኃላፊነት ውስጥ እኔ ሳስበው ማለት ነው ቆም ብዬ አሰብኩትና ዮሴፍ በተሰጠው ኃላፊነት ውስጥ ቀደም እንዳልኳችሁ ይሄ ያልሰጠኝ ነገር ቢኖር አንቺን ብቻ ነው ብሎ ሲል በዛን ዘመን የነበረውን የባርነት ስርዓት ስታስቡት ባሪያ ንብረት ነው፣ እቃ ነው። ዮሴፍ በሱ ስር የሚተዳደሩ ብዙ ሴት ባሪያዎች አሉ። በእርግጠኝነት ዮሴፍ ከነሱ ጋር ኩሽና ውስጥ ካልወደቀ ከዚች ሴት ጋር በሚያምር አልጋ ላይ አይወድቅም። ጀስት በቃ ኮኔክት አደረኩት። ይህ ዮሴፍ የነበረው ማንነት በኩሽና ውስጥ የሚርመሰመስ ማንነት አልነበረው። ስለዚህ ላጋጠመው የኃጢአት ግብዣ ስም አውጥቶለት ጌታ አሰበኝ አላለም። ከኩሽና አውጥቶ ወደ አደባባይ አመጣኝ አላለም። አንዳንድ ኃጢአቶቻችንን የምናደርጋቸው የምንሰጣቸው ነገር አለ፣ ስያሜ እንሰጣቸዋለን። ወንድሜ የዘላለም መንግስቱ ምን ይላል? አንዳንድ ነገሮቻችንን ጸበል እናስረጭና የክርስትና ስም እናስነሳላቸዋለን አለ። አንዳንድ ነገሮችን በጣም ዋጋ ልንሰጣቸው ስንፈልግ የራሳችን የሆኑ ሲያሚዎች እንሰጣቸዋል። ስለዚህ ዮሴፍ ጌታ አሰበኝ ወደሚል አይነት ዝምዳሜ አልሄደም። ነገር ግን በኩሽና ውስጥ በእግዚአብሔር ፊት በጽድቅ ይኖር ነበረ። በአደባባይ የጌታው ሚስት በጋበዘችውም ጊዜ በእግዚአብሔር ፊት እንቢ የማለት አቅም ነበረው። ከየት መጣ ብለን ስንል ራስን ከመግዛት ነው። እግዚአብሔርን ስለሚፈራ ለጌታው ለጴጢፋራ ታማኝ ስለሆነ ዳዊት ሌላኛው ምሳሌያችን ነው። ራስን ያለ መግዛት ምሳሌ ደግሞ በተቃራኒ የምንመለከተው ሁለተኛ ሳሙኤል ምዕራፍ 11 ላይ ታሪኩን እናውቀዋለን። ቤርሳቤህን ዳዊት ተነስቶ በሌሊት ዞር ዞር ሲል ቤርሳቤህ ገለዋን እየታጠበች ነው፣ አያት። ስለዚህ አስጠራት። ከእሷ ጋር የሚያደርገውን ነገር አደረገ፣ ዝሙት ሰራ፣ በእግዚአብሔር ፊት በደልን አደረገ። ዳዊት በልማድ ሌሊት ሲነሳ እግዚአብሔር ፊት በመሆን ዝማሬን ይቀበላል። እንደዛ የሚሉ ብዙ የዳዊት መዝሙሮች አሉ። በሌሊት ዝማሬን ሰጠኸኝ የሚል ቃል አለ። ስለዚህ ከልማዱ ገሸሽ ብሎ በዛን ዘመን እንደውም ምንድን ነው የሚለው፣ ብዙዎች ነገስታቶች ለጦርነት የሚወጡበት ጊዜ ነበረ፣ ዳዊት ግን ቤት ነበረ ይላል። ስለዚህ ዳዊት በገዛ ራሱ ፈተናና ውድቀት ውስጥ ገባ፣ ራስን አለመግዛት። ሳምሶንን ብንመለከተው ተመሳሳይ። ሳምሶን ደግሞ በጣም ምን ያህል ኃጢአት ሳይጎዳውና ኃጢአት ብዙ ጥቃት ሳያደርስበት ጠርዝ ጠርዙን ይዞ ኃጢአትን ማኔጅ አድርጎ እንደሚኖር የሚያስብ ሰው ነበር። ኃጢአትን ማኔጅ አናደርገውም። ሰው ወይ ለኃጢአት ባሪያ ነው ወይ ለጽድቅ ባሪያ ነው። ስለዚህ የትኛው ጌታ እንዲገዛን ነው የምንፈልገው? ደግ ቸር ሩሩ የሆነው ጌታ እንዲገዛን እንፈልጋለን ወይንስ ክፉ የሆነው ጌታ እንዲገዛን እንፈልጋለን? ዳት የምርጫ ጉዳይ ነው አይደለ? ስለዚህ ሳምሶን የሆነው ነገር ምንድነው? እሱ ምርጫው ያደረገው ነገር ምንድነው? እሱ ከደሊላ ጋር በቃ ወጣ ገባ ማለት ነው። ሳምሶን የደረሰበትን ታሪክ እናውቃለን። ራስን ያለ መግዛት። የኤልሳ ባሪያ የሆነው ግያዝ ሁለተኛ ነገስት ምዕራፍ 5 ላይ ታሪኩን ታገኙታላችሁ። ንዕማን የሚባለው ሰው መጥቶ ከተፈወሰ በኋላ ሲመለስ ግያዝ በጓሮ በኩል ሄዶ ምን ይላል? ግያዝ ያ ንዕማንን ምን አለው? ጌታዬ በቃ ገንዘቡ እንድትልክ ብሎሃል። በጣም ራስን አለመግዛት ምን አይነት ጣጣ ውስጥ እንደሚከት። እዛ በኋላ ኤልሳ ምን አለ ይላል? የት ነበርክ ሲለው የትም አልሄድኩኝም አለው። እንዲህ አብሬህ እኮ ነበርኩኝ፣ አይቼሃለሁ ያደረግከው ነገር። ስለዚህ የግያዝ ለምጥ በአንተ ላይ ይምጣ አለው ይላል። ራስን አለመግዛት። ወገኖች እግዚአብሔር ሁላችንንም ይርዳን። ማለት ይህንን ስናገር እኔ በጣም የተለየሁኝ ነኝ እያልኩኝ አይደለም። እግዚአብሔር ጸጋ በጣም የሚያስፈልገኝ ሰው ነኝ። እግዚአብሔር ምሕረት የሚያስፈልገን ሰዎች ነን። ራሳችንን መግዛት እንድንችል፣ ራስን የምንገዛ ራሳችንን በመግዛት በእግዚአብሔር ፊት የምንገኝ ወገኖቼ፣ ራሳችንን ልንገዛበት የሚገባንን ማንነት ማጣት ለትውልድ ትውልድን የሚያጠፋ አዘቅት ውስጥ እንድንገባ ያደርገናል። ብዙ ታሪኮችን ነው በዘመናችን የተከሰቱ ክስተቶችን እንኳን ማለት መናገር እንችላለን። ሰለብሪቲ ፎር ጂሰስ የሚለው መጽሐፍ ላይ ስለ ራቢ ዘካርያስ እና ሌሎቹ የተደረገ ጥናታዊ መጽሐፍ ላይ በጣም ራቢ ዘካርያስ ማለት በጣም የሚገርም የእግዚአብሔር ነገር የተሰራበት ሰው ነው። አንፎርችኔትሊ የኖረው ኑሮ ግን ደብል የሆነ ላይፍ ነበር ይኖር የነበረው። ስለዚህ ይህ ሰው በዛ ሁሉ ውስጥ እንግዲህ አስቡት፣ የዚህ ሰውዬ ሚኒስትሪ የራቢ ዘካርያስ ሚኒስትሪ ማለት በአመት 100 ሚሊዮን ዶላር በጀት ያለው ሚኒስትሪ ነው። ኢስ ቢግ ሂውጅ ሚኒስትሪ። አንፎርቹኔትሊ ግን የሰውየው ድብቅ የነበረው ህይወት ይህንን ሁሉ ነገር ምን አደረገው? አመድ አገባው። አንፎርቹኔትሊ ሴት ልጆቹ ወይም አንደኛዋ ሴት ልጅ በሴክስ ትራፊኪንግ ውስጥ የነበሩ ሴቶችን ሬስኪው የምታደርግ ሴት ነች። አንፎርቹኔትሊ ግን እሱ ይኖር የነበረው የእሷን ተቃራኒ ነበር። ሌሎችም ታሪኮችን ልናነሳ እንችላለን። ይህንን በጣም በፍጹም ትህትና እነዚህን ሰዎች ልፈርድባቸው በማሰብ አይደለም። በጣም አንዳንድ እውነቶችን ወገኖቼ መረር ያሉ ናቸው። ነገር ግን እግዚአብሔርን በመፍራት ማድመጥ መስማት መቻል አለብን። እግዚአብሔር ቤት ውስጥ የምኖረው ኑሮ ራሳችንን በመግዛት እርሱን በማክበር መሆን አለበት። እግዚአብሔርን መፍራት በዚህ መድረክ ላይ መመለስ መቻል አለበት። በአንደበታችን በምንኖረው ኑሮ በምንመኘው ምኞት ወገኖቼ የሥጋ ሥራ ብሎ ምዕራፍ 5 ከቁጥር 19 ባለው ክፍል ውስጥ ሲናገር በጣም አግሉቶ ጳውሎስ የሚናገረው ስለ ዝሙት እና ስለ ፍትወተ ሥጋ ኃጢአት በጣም ራምፓንት የሆነ ነው። ነገስታት አይል ተራሰው አይል የተማረ አይል ያልተማረ አይል ራሳችንን ካልገዛንበት በቀላሉ የምንወድቅበት ነው። ይሄ በጣም ዘመናዊ የሆነው ዓለም ሊነግረን እየፈለገ ያለው ነገር ምንድነው? እሱ የሚሰማህን የፍትወተ ሥጋዊ ፍላጎትህን ልታሳካ የምትችልበትን ነገር ሁሉ አሳካ ነው የሚለን። መጽሐፍ ቅዱስ ግን ከዝሙት ምን አድርጉ ነው የሚለው? ሽሹ፣ ከዝሙት ራቁ። ፖርኖግራፊ ዳስ ዘ ወርስት ቲንግ። በሕይወታችን ውስጥ በጣም ራሳችንን ልንጠብቅበት የሚገባ አደገኛ የሆነ ነገር፣ በሰዎች ሕይወት ውስጥ ትልቅ ክፉ ነገር የሚጥል ነገር ቢኖር ፖርኖግራፊ ነው፣ ዝሙት። መጽሐፍ ቅዱስ ከእንደነዚህ አይነት ነገሮች እንድንርቅ ከቁጣ ከግልፍተኛነት ጠበኛ ሆኖ ከመገኘት ራሳችንን እንድንገዛ ቁጣን ልንሰለጥንበት እንጂ ቁጣችን እኛ ላይ ሊሰለጥንብን አይገባ። የእውነት በጣም በእግዚአብሔር ፊት መጽሐፍ ቅዱስ ኤፌሶን ምዕራፍ 4 ቁጥር 26 ላይ ተቆጡ በቁጣችሁ ላይ ግን ምን አይግባ ይላል። ያ ማለት እኮ 24 ሰዓት ማለፍ የለበትም ነው አይደል? ስለዚህ በእግዚአብሔር ፊት ልንቆጣ እንችላለን። ማርቲን ልትቆጣኝ ትችላለች፣ እኔ ልቆጣ ትችላለሁ። ነገር ግን መመለስ መቻል አለብን። ቁጣችን መደንደን የለበትም። ቁጣችን ለሌላ ነገር ሊያዘጋጀን የሚሆን ነገር መሆን የለበትም። ስለ መጠጥ፣ ስለ ምግብ፣ ስለ እነዚህ ሁሉ ነገሮች ያነሳል መጽሐፍ ቅዱስ። አንድ የመጽሐፍ ቅዱስ ክፍል ያስኩኝና እንደዚህ ይላል፣ ምሳሌ 23 ላይ ሥጋ ከሚሰለቅጡ ጋር አትወዳጅ፣ ሰካራሞችና ሆዳሞች ድሆች ይሆናሉና እንቅልፋምነትም ቡትቶ ያለብሳቸዋል ይላል። ወገኖች ለካስ የምንመገበው ነገር በራሱ ጥንቃቄ ይፈልጋል። የምንመገበው ነገር እኛን መግዛት የለበትም። አፒታይታችን በጣም በተለይ ደግሞ ያለንበት አገር ትልልቅ ፕሌት ነው አይደል የሚሰጡን፣ ከባድ ነው በጣም። እዚህ አገር ስመጣ በጣም የደነቀኝ ነገር የሚጠጣበት ይሄ ቡና የሚጠጣበት ነገር የመጨረሻ ያልገባኝ እስከሚገባኝ ድረስ ጊዜ የወሰደብኝ ነገር እሱ ነው። ሄጄ ካፑችኖ ብዬ አዝዤ በትልቅ እንትን አመጡልኝ እና ጣሊያን ካፑችኖ የሚጠጣው እንደዚች ነች፣ ትንሽዬ ነች። ቡናም ስትጠጡ ልክ እንደዛ ነው። እና በጣም ማለት ጌታ እኔና እናንተን በየትኛውም ነገር ውስጥ ኢየሱስ ክርስቶስ የተፈተነበት አንደኛው ነገር ይህንን ድንጋይ ዳቦ አድርግ የሚል ነው አይደለ ፈተናው። ኢየሱስ ማድረግ ይችላል፣ ግን የመጣበት ዓላማ አለው። ያንን ግን ለማድረግ በእርግጥም ደግሞ የእግዚአብሔርን ፈቃድ ማድረግ ነበረበት። ስለዚህ የተፈቀዱ ብለን የምንላቸው ነገሮች እንኳን ሳይቀሩ በመንፈስ ቅዱስ አማካኝነት ለእርሱ ክብር እንዲገዙ ያስፈልገናል። ራሳችንን መግዛታችን እንደው በቀኑ መጨረሻ ላይ ወገኖቼ የሚያከብረውና የሚያልቀው እግዚአብሔርን ነው። ሰዎች ራሳቸውን በመግዛት ይጠቅማቸዋል ተብሎ እንኳን የሚታሰበውን ነገር በፈቃደኝነት ስለ ጌታ ሲሉ ይተውታል አይደለ? ያ መተዋቸው በሰዎች ሂሳብ ሲታይ ከስረዋል ያስብላል። በእግዚአብሔር ግን ሂሳብና በእግዚአብሔር ቋንቋ ግን ጌታን አክብረዋል ነው የሚባለው። ስለዚህ ቅናት፣ ምቀኝነት፣ ስንፍና፣ አንደበት በጣም ሌላኛው ነገር አይደለ? አንደበት እሳት ነው ብሎ መጽሐፍ ቅዱስ ይናገራል። አንደበታችን በሀገራችን የሚባል አባባል አለ፣ የወጋ ቢረሳ የተወጋ ይረሳም ይባላል አይደል? ስለዚህ የምንናገራቸው ነገሮች በጣም ለሰዎች የሚያመጡት በሰዎች ላይ የሚፈጥሩት ነገር እንዴት ከባድ መሰላችሁ። ስለዚህ ሕይወታችን አካሄዱ በእሳት እንዳይቃጠልብን ከፈለግን ንግግራችንና አንደበታችን መጠበቅ አለበት። ስለዚህ መጽሐፍ ቅዱሳችን የሚለን ነገር ምንነሱ የመንፈስ ፍሬ ራስን መግዛት በእግዚአብሔር መንፈስ ኃይል ራስን መግዛት ማስገዛት ነው። ጳውሎስ ማነው ያዕቆብ ይሄም ደግሞ ሊሆን አይገባም ብሎ ይላል። ሳቤድ ወደ መጠቅለል ደርሻለሁ እና ስለዚህ ጳውሎስ እንግዲህ ይሄ የመንፈስን ፍሬ በፍቅር ከጀመረ በኋላ ራስን በመግዛት ነው የሚጨርሰው። ፍቅር ወደ ውጭ የምንሰጠው ነገር ነው። ራስን መግዛት ወደ እኛ ነው፣ በእኛ የሚገለጥ ነው። ለሌሎች ያለንን ምላሽ ስንመልስ የሚታይ የሚገለጥ ነው። ፍቅር ሌሎችን እንዴት እንደምናስተናግድ ምላሽ የምንሰጥበት ነው። ራስን መግዛት ደግሞ ራሳችንን እንዴት አድርገን እንደምንይዝ የምናሳይበት ነው። ራስን ያለ መግዛት ወገኖቼ ሌሎችን ፍሬዎቻችንን ሁሉ አመድ ያስገብብናል። አት ስቆ ጥሩ ሰው ነው ግን በጣም ቁጡ ነው ይባላል አይደለ? ስለዚህ ተጠንቀቀው አይነት ነገር ነው። እሷ ጥሩ እህት ነች ወይ ግን አንደበቷ ይባላል። ጥሩ ሰው ነች ግን አንደበቷ ምላችሁ። በስተመጨረሻ በዚህ አይነት ራስን በመግዛት ሌሎችን ነገሮቻችንን ቀድም ሲጀምር ልክ እንዳልኩትኝ ሰብሰብ አድርገን የምናስረበት አለ አይደለ? በደንብ ቆም ብሎ እንዲታይ በዛ ማንነት ማስያዝ ካልቻልን ወገኖቼ እኛ እነተኛ ሆነ ራስን መግዛት እግዚአብሔር መንፈስ አማካኝነት በእኛ የሚሰለጥነው ነገር በእግዚአብሔር ኃይል ተገዢ እንዲሆን ማድረግ። ሐሳባችንን سنጨርስ በዚህ ሐሳብ سنደመድም በመንፈስ ቅዱስ እገዛ ራስን መግዛት ነው። መንፈስ ቅዱስ እገዛ ራስን መግዛት። መንፈስ ቅዱስ ራስን የመግዛትን ኃይል ሲሰጠን በስጋዊ ምኞትና ፍላጎቶቻችን ላይ መሰልጠን እንድንችል ያደርገናል። በስጋዊ ምኞት ፍላጎታችን ላይ መንፈስ ቅዱስ ራስን በመግዛት ወደ ቅድስና ይመራናል። ራሳችንን መግዛታችንን سنመለከት የመጨረሻ ግቡ ቅድስና ነው። ወደ ቅድስና እንድንደርስ ያደርገናል። መንፈስ ቅዱስ ኃይል የሆነውን ራስን መግዛት ለእግዚአብሔር ፈቃድ ታዛዥ ወይንም እሺ ባይ የምንሆንበት ነገር ግን ለስጋዊ ምኞቶቻችን የለም አይሆንም አሻፈረኝ የምንልበትን ጉልበት ይሰጠናል። አሜን። ጆን ፓይፐር በተናገረው ሐሳብ ይልጠቅላል። ራስን መግዛታችንን በጣም ጆን ፓይፐር ያስቀመጠበት ሐሳብ ምንድነው? እሱ አይሆንም ኖ ማለትን እንችላለን ነገር ግን ሱፐሪየር የሆነ ፕሌዥር በሚሰጠን በክርስቶስ አማካኝነት ሊያረካል ለሚችል ኃይል እንገዛለን። ጣም ምርጥ አባባል ነው አይደል? ዮሴፍ ማን ነው? ሙሴ በምድረ በዳ ከእግዚአብሔር ሕዝብ ጋር መሰደብን የመረጠው በክርስቶስ የሚገኘውን ታላቅ ክብርና ደስታ በመመልከት ነው ይላል አይደል? ስለዚህ ኖ ብለን ስንል የሚበልጣል ማለት ነው። በጣም ኖ የምንለው በባዶ ሜዳ ለኪሳራ አይደለም ኖ የምንለው ነገር ግን የላቀ ክብር ስላለ ማለት ነው። በዚህ መንፈስ እግዚአብሔር ይሙላን አሜን። ራሳችንን መግዛት እንድንችል እግዚአብሔር ያግዘን ሁላችንም።